የዲደብሊው ዜና
እንደምናመሻችሁ። በመጀመሪያ ዋና ዋና ዜናዎቹ፣ የተባበሩት መንግስታት ድርጅት የኢቦላ ወረርሽኝ አፍሪካን እስከ 3.6 ቢሊዮን የአሜሪካን ዶላር ያስወጣታል አለ። የኬንያ ፖሊስ በዛሬው ዕለት እገታን በመቃወም አደባባይ የወጡ ናቸው በተባሉ ሰዎች ላይ ጥይት ተኩሶ አንድ ሰው መግደሉን እማኞች አመለከቱ። ሌሎች ሁለት ሰዎችም በጥይት ተጎድተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን አልኦቢድ ጉዳይ አስቸኳይ ክርክር ሊያካሂድ መሆኑ ተገለጸ። በተጠቀሰችው ከተማ ዙሪያ የፈጥኖ ደራሹና የደጋፊዎቹ ኃይሎች መከማቸታቸው ስጋት አስከትሏል። ኢራን ከዩናይትድ ስቴትስ ጋር በመጪዎቹ ቀናት የመገናኘት እቅድ የለኝም ማለች። ሆኖም ሁለት የአሜሪካ ልዑካን በኢራን ጉዳይ ለመነጋገር በዛሬው ዕለት ቀጠር መግባታቸው ተዘግቧል። ዜናው በዝርዝር። የተባበሩት መንግስታት ድርጅት የኢቦላ ወረርሽኝ አፍሪካን እስከ 3.6 ቢሊዮን የአሜሪካን ዶላር እንደሚያስወጣት አመለከተ። ከዚህም ሌላ በመቶ ሺዎች የሚገመት የሥራ ዕድሎችን እንዲሁም የልማት ቀውስ ሊያስከትል እንደሚችል ድርጅቱ ከወዲሁ ጠቁሟል። ቡንዶ ቡጎዮ የተሰኘው የኢቦላ ዝርያ የተፈተነ ክትባትም ሆነ መድኃኒት ያልተገኘለት ተህዋሲ ሲሆን እስካሁን ዴሞክራቲክ ኮንጎ ውስጥ 377 ሰዎችን ገሏል። 1,307 ሰዎችም በተህዋሲው መያዛቸው ተረጋግጧል። ቁጥራቸው አነስ ያለ ሰዎች ደግሞ ዩጋንዳ ውስጥ በተህዋሲው ተይዘዋል። ባለሙያዎች ወደ ሌሎች ጎረቤት ሀገራት ሊዛመት ይችላል እያሉ ነው። በኮንጎ የተባበሩት መንግስታት የልማት መርሃ ግብር ተጠሪ ዳሚየን ማማ ዛሬ በሰጡት ገለጻ ወረርሽኙ አፍሪካን ለከፋ ቀውስ ይዳርጋታል ነው ያሉት።
በቅርቡ የተደረገ ትንተና ወረርሽኙ ከአስሩ ስድስቱ ከድህነት ወለል በታች በሚኖሩባቸው እንደ የኮንጎ ዲሞክራሲያዊ ሪፐብሊክ ባሉ አገራት ተጨማሪ 1 ሚሊዮን ሰዎችን ድህነት ውስጥ ይከታል። አፍሪካ ላይ እስከ 3.6 ሚሊዮን ዶላር የኢኮኖሚ ክስረት ያደርሳል። እንዲሁም ከ300,000 በላይ ስራዎችን ስጋት ላይ ይጥላል። አሁን የኢቦላ ወረርሽኝ እንዳይዛመት በሚደረገው ጥረት አሳሳቢ ደረጃ ላይ መድረሳችንን አጽንኦት መስጠት እፈልጋለሁ። አስፈላጊው ግብአት ካለን እናደራጅና ወረርሽኙ እንዳይስፋፋ በመገደብ ተጨማሪ ጥፋት እንዳይደርስ መከላከል እንችላለን። ካልሆነ ግን ይህ አስጊ የጤና ችግር እየሰፋ በአካባቢው ብሎም በመላው አህጉር የተራዘመ የልማት ቀውስ ያስከትላል።
የመንግስታቱ ድርጅት የልማት መርሃ ግብር ወረርሽኙ በሁለቱ ሀገራት ብቻ እንዲወሰን ማድረግ ከተቻለ የሚጠየቀው ወጪ 1 ቢሊዮን ዶላር ይሆናል። ምናልባት ወደ ሩዋንዳና አንጎላ የሚዛመት ከሆነ ደግሞ ከ3 ቢሊዮን ዶላር በላይ ሊጠይቅ ይችላል ነው ያለው። የኬንያ ፖሊስ በዛሬው ዕለት እገታን በመቃወም አደባባይ የወጡ ናቸው በተባሉ ሰዎች ላይ ጥይት ተኩሶ አንድ ሰው መግደሉን እማኞች አመለከቱ። ሌሎች ሁለት ሰዎችም በጥይት ተጎድተዋል። ሮይተርስ ከስፍራው በላከው ዜና ሰልፉ እየተካሄደው በአንድ ነጋዴ መታገት ምክንያትና ድርጊቱ የመንግስት ተቺዎች ላይም ያነጣጠረ መሆኑን በማመልከት እንደሆነ ገልጿል። የኬንያ ፖሊስ በጉዳዩ ላይ እስካሁን ምላሽ አልሰጠም። እንዲያም ሆኖ በተቃውሞ ሰልፉ ላይ ከተገኙ አንዱ የማታሪ ማህበራዊ ፍትህ ማዕከል ተባባሪ መስራች ዋንጂሩ አንድ ሰው መገደሉን፣ ሌሎች ሁለት ሰዎች ደግሞ በጥይት መቁሰላቸውን በአይናቸው መመልከታቸውን ለዜና አውታሩ ገልጸዋል። የተቃውሞ ሰልፉ እንዲካሄድ ምክንያት የሆነው የታገተው ግለሰብ ወንድም በበኩሉ ወንድሜ ከተያዘ ሳምንት አልፎታል ማለቱ ተጠቅሷል። ከሁለት ዓመት በፊት የኬንያ የጸጥታ ኃይሎች ለተቃውሞ የወጡ 60 የሚሆኑ ሰዎችን መግደላቸውን የሀገሪቱ ብሔራዊ የሰብአዊ መብቶች ኮሚሽን አስታውቋል። ፕሬዚዳንት ዊሊያም ሩቶም በጸጥታ ኃይል አባላት ከመጠን ያለፈና የዘፈቀደ እርምጃ መወሰዱን አምነዋል። በጸጥታ ኃይሎች ጥቃት ሰለባ ለሆኑ ወገኖች ካሳ የሚሆንም 15.5 ሚሊዮን ዶላር መመደቡን ተናግረዋል። የተባበሩ መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን አልኦቢድ ጉዳይ አስቸኳይ ክርክር ሊያካሂድ መሆኑ ተመለከተ። የምክር ቤቱ ቃል አቀባይ ፓስካል ሲም ዛሬ በሰጡት ጋዜጣዊ መግለጫ እንደተናገሩት ምክር ቤቱ ጉዳዩን በማስመልከት ክርክሩን እንዲያካሂድ ጥያቄ ቀርቦለታል። ጥያቄውን ያቀረቡት ብሪታንያና ጀርመንን ጨምሮ ሌሎች ሀገራት መሆናቸውም ተገልጿል። ለዚህ መነሻ የሆነው በተለያዩ ግዚያት የሱዳን ፈጥኖ ደራሽ ኃይልና ተባባሪዎቹ ኃይሎቻቸውን በኤልኦቢድ ዙሪያ ማስፈራቸውን የሚያመለክቱ ዘገባዎች መሰማታቸውን ተከትሎ መሆኑን ሮይተርስ ጠቅሷል። የተፋላሚ ኃይሎች በአካባቢው መሰባሰብ ደግሞ ግጭቱን ሊያባብሰው እንደሚችል ነው የተገለጸው። ክርክሩ በዚህ ሳምንት አርብ ዕለት ሊካሄድ እንደሚችል ቃል አቀባዩ ጠቁመዋል። የምታደምጡት የዶች ቨለ ዲደብሊውን ዜና ነው። ኢራን ከዩናይትድ ስቴትስ ጋር በመጪዎቹ ቀናት የመገናኘት እቅድ የለኝም አለች። በሌላ በኩል ሁለት የአሜሪካ ልዑካን በኢራን ጉዳይ ለመነጋገር በዛሬው ዕለት ቀጠር መግባታቸውን ዘገባዎች ያመለክታሉ። ልዑካኑ ከአደራዳሪዎች ጋር ዋሽንግተንና ቴህራን ጦርነቱን ለማቆም የተስማሙበትን የመጀመሪያ ውል በተመለከተ እንደሚነጋገሩ ባለስልጣናት ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባግሃይ ዛሬ በሰጡት መግለጫ ግን ምንም እንኳን ሀገራቸው ልዑካን ወደ ዶሃ ብትልክም በመጪዎቹ ቀናት በየትኛውም ደረጃ ከሚገኙ የአሜሪካ ባለስልጣናት ጋር ለመነጋገር እቅድ የለንም ነው ያሉት።
ነገ ዶሃ ውስጥ ሊሆን የሚችለው የኢራን የታገዱ ሀብቶች የሚለቀቁበትን ሁኔታ ጨምሮ የመግባቢያ ሰነዱ ድንጋጌዎች እንዴት ተግባራዊ ሊሆኑ እንደሚችሉ መነጋገር ነው። ይህም ከኳታር ወገኖች ጋር ነው። ስለዚህ በድጋሚ አጽንኦት የምሰጠው ከአሜሪካ ወገን በኩል በየትኛውም ደረጃ ላይ ቢሆን ምንም ስብሰባ ለማካሄድ አለማቀዳችንን ነው።
የቀጠር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አልአንሳሪም በበኩላቸው የአሜሪካ የልዑካን ቡድን ከኢራን ዲፕሎማቶች ጋር በቀጥታ እንደማይነጋገሩ አስታውቀዋል። የሶማሌላንድ ተቃዋሚ ፓርቲ የእስራኤል ኤምባሲ በራስ ገዟ ሀገር ለመከፈት መወሰኑን ተቃወመ። ካህ የተሰኘው ፓርቲ ውሳኔው ከዓለም አቀፍ ሕግ ጋር ይቃረናል ከማለቱ በተጨማሪ ራስ ገዟ ግዛት ለማግኘት የምትፈልገው ዓለም አቀፍ እውቅናንም አደጋ ላይ ይጥላል ብሏል። የፓርቲው የውጭ ጉዳይ ተጠሪ ባርካድ ሞሐመድ ካሪዬ ፕሬዚዳንት አብዱርሃማን ኢሮ እስራኤልን መጎብኘታቸውንም ተችተዋል። የእስራኤልን ኤምባሲ ሀርጌሳ ላይ መክፈት የዲፕሎማሲ ኪሳራ መሆኑን ከመግለጻቸው ሌላ አስተዳደሩን ሳያማክር ለብቻው የሚያደርጋቸውን ውሳኔዎችም ነቅፈዋል። ፓርቲው የእስራኤልና የሶማሌላንድን ግንኙነትም ሆነ እስራኤል የሶማሌላንድን ሀገርነት መቀበሏን እንደሚደግፍ የገለጹት የተቃዋሚው ፓርቲ ባለስልጣን ኤምባሲ ኢየሩሳሌም ላይ መከፈቱ የሶማሌላንድን ህገ መንግስት ዓለም አቀፍ ህግንም ሆነ የተባበሩት መንግስታት ድርጅትን ደንቦች ይጥሳል ማለታቸው ተዘግቧል። ጀርመን ከጽንፈኞችና ከውጭ ኃይሎች በኩል ከፍተኛ የደህንነት ስጋት ተደቅኖባታል ተባለ። ዛሬ ይፋ የተደረገው የደህንነት ዘገባ በተለይ ሩሲያ እንዲሁም በቀኝና ግራ የተከፋፈለው የሀገር ውስጥ ፖለቲካ ለጀርመን ጸጥታ ስጋት መሆኑን አመልክቷል። የፌዴራል ጀርመን የህገ መንግስት ጠባቂ የሀገር ውስጥ የደህንነት ተቋም በአመታዊ ዘገባው በተለይ በሞስኮ የተመለመሉ ሴረኞች፣ የቻይና ሰላዮች፣ በኢራን የሚረዱ እስላማዊ ታጣቂዎችና ጨካኝ ኒዮናዚዎች በኩል ስጋቱ እየጨመረ መጥቷል ሲል አስጠንቅቋል። የፌዴራል ቢሮ ፕሬዝዳንት ሲናን ሴለን
erstens die Bedrohung unserer Sicherheit durch fremde Mächte
በመጀመሪያ የደህንነታችን ስጋት የሚመጣው ከውጭ ኃይሎች ነው። ሩሲያ እዚህ ማዕከላዊውን ሚና ትጫወታለች። ሩሲያ አውሮፓ ውስጥ ጀርመንን ዋነኛ ጠላቷ አድርጋት ትመለከታለች። እናም አውሮፓ ውስጥ በምታካሄደው ድብልቅ ዘመቻ በርካታ መሳሪያዎችን ትጠቀማለች። ይህ ደግሞ ከሳይበር ጥቃት ጀምሮ የስለላ ዘመቻና የመረጃ ማጭበርበር እንዲሁም ተጽዕኖ የሚያሳድሩ ተግባራትን እስከ የተጠረጠሩ ግድያዎች፣ ስለላ ብሎም ክትትልን ሁሉ ያካትታል።
የሀገር ውስጥ ሚኒስትሩ በበኩላቸው የነጻ ዲሞክራሲያዊ ስርዓታችን ጠላቶች ያሏቸው ከውጭም ከውስጥም የመጡ ናቸው ነው ያሉት። ይህን ለመከላከልም የጀርመንን የስለላ አገልግሎት እንዲጠናከር ጥሪ አቅርበዋል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የተባበሩት መንግስታት ድርጅት የኢቦላ ወረርሽኝ አፍሪካን እስከ 3.6 ቢሊዮን የአሜሪካን ዶላር ያስወጣታል አለ። ወረርሽኙ ከሁለቱ ሀገራት ማለትም ዲሞክራቲክ ኮንጎና ዩጋንዳ አልፎ ወደ ሌሎች አጎራባች ሀገራት ከተዛመተ ጠንከር ያለ ቀውስ ሊያስከትል እንደሚችል ተገልጿል። የኬንያ ፖሊስ በዛሬው ዕለት እገታን በመቃወም አደባባይ የወጡ ናቸው በተባሉ ሰዎች ላይ ጥይት ተኩሶ አንድ ሰው መግደሉን እማኞች አመለከቱ። ሌሎች ሁለት ሰዎችም በጥይት ተጎድተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን አልኦቢድ ጉዳይ አስቸኳይ ክርክር ሊያካሂድ መሆኑ ተገለጸ። በተጠቀሰችው ከተማ ዙሪያ የፈጥኖ ደራሹና ደጋፊዎቹ ኃይሎች መከማቸታቸው ስጋት አስከትሏል። ኢራን ከዩናይትድ ስቴትስ ጋር በመጪዎቹ ቀናት የመገናኘት እቅድ የለኝም አለች። ሆኖም ሁለት የአሜሪካ ልዑካን በኢራን ጉዳይ ለመነጋገር በዛሬው ዕለት ቀጠር መግባታቸው ተዘግቧል። ዜናው አበቃ።